ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምሰነታችኋል። ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችንን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ዝግጅታችን በአሸናፊ ዜና እንጀምራለን። አሸናፊ እንደምንሰምታል፣ አንተ ወደ ዜናው አምራለን።
በመላው ዓለም በድረ ገጽ የምትከታተሉን ኢትዮጵያና ትውልድ ኢትዮጵያን አድማጮች ጤና ይስጥልኝ፣ እንደምንሰምታችኋል። በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ ጥር 30/2015 ነው። ዜናውን ከዚ በማሰማችሁ አሸናፊ ብራኑ ነኝ። የሰሞኑ ዋና ዋና ሀገር በዜናዎች አምባሳደር ሳሚያ ዘካሪያ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሆነ ተሾሙ። ኦህዴድ አንድነትን ለማስጠበቅ ሁሉም የድርሻውን እንዲወጣ ጥሪ ያቀረበ የሚሉት ናቸው። ሌሎች ዜናዎችም አሉ። በሰሞኑ የአገር ቤት ጉዳዮች እንያያለን። በቅድሚያ ዜናዎችን በዝርዝር የህዝብ ተወካዮች ምክር ቤት አምባሳደር ሳሚያ ዘካሪያ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ አድርጎ ሾመናል። ምክር ቤቱ ዛሬ ባካሄደው ስብሰባ ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡትን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ፣ ምክትል ሰብሳቢና 7 የቦርድ አባላትን ሹመት ያጸደቀው። በዚህ መሰረት አምባሳደር ሳሚያ ዘካሪያ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ፣ አቶ ደሞዜ ማሜ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ነው ተሹመዋል። ምክር ቤቱ በተጨማሪም የ7 የኢትዮጵያ ብሔራዊ ምርጫ ቦርድ አባላትን ሹመት አጽድቋል። 7 የቦርድ አባላትም ቀሲስ በላይ መኮንን፣ ወይዘሮ ሻርክ ዳምጤ፣ ፕሮፌሰር ፍቴን አባይ፣ ወይዘሮ ፀሐይ መንክር፣ አቶ ተቀልኝ ገብረስላሴ፣ አቶ ጀማል መሐመድ እና አቶ ሀብቴ ፍቻላ ናቸው። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ የተጀመረው የለውጥ ጉዞና የወደፊት አቅጣጫ ላይ ሲያካሄድ የቆየውን የአስር ቀናት ዝርዝር ግምገማ ትናንት ማምሻውን አጠናቆ መግለጫ ወጥቷል። በመግለጫው የኢትዮጵያ አንድነት ላስጠብቆ ለቀጣዩ ትውልድ ለማስረከብና የጋራ እሴቶችን ለማጎልበት ሁሉም የድርሻውን ቢወጣ ጥሪ አቅርቧል። የአሁኑ ትውልድ በአባቶቹ ተጋድሎ የተገነባቸውን ኢትዮጵያ አስቦና አንድነቷን አስጠብቆ ለቀጣይ ትውልድ የማሻገር ታሪካዊ ኃላፊነት ያለበትን የኦህዴድ ማዕከላዊ ኮሚቴ ያሳስባል። በመግለጫው እንዳስታወቀው ዴሞክራሲያዊነትን በማጠናከር የጋራ ዓላማን ለማሳካት ርብርብ ማድረግና የሀገሪቷን ህልውና ከአደጋ መከላከል እንደሚገባ በዝርዝር መጥፎ አቅጣጫ ማስቀመጥ ማስተባል የሆነው በሁሉም የታሪክ ምዕራፎች የፍትሐዊነትና ጭቆናን ባለመቀበል ከሌሎች የኢትዮጵያዎች ጋር በመሆን መስዋዕትነት እየከፈለ ከሌል ወደ ሌል ሲሸጋገር መምጣቱን ጠቅሷል። አሁንም ሀገሪቷ የገጠሟትን ፈተናዎች በገዳ ስርዓት ቱባ ባህል መሰረት ብሔሮች ብሔረሰቦችና ህዝቦችን በማቀፍና ከጎኑ በማሰለፍ ትግሉን ወደ ላቀ ደረጃ በማሸጋገር የአዲስቷን ኢትዮጵያ ያለውና በማስጠበቅ ለውጧን ሁለንተናዊ በሆነ መልኩ የማስቀጠል ኃላፊነትን መወጣት እንደሚገባም ጽፏል። ኢትዮጵያ የ 2018 የቡድን 77 እና ቻይና ሊቀመንበርነት ቦታን ከፓኪስታን ተረከበች። ሊቀመንበርነቱን የተረከቡት በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር ዲና ሙፍቲ መረከባቸውን የውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት አስታውቋል። አምባሳደር ዲና በዚህ ወቅት እንደተናገሩት ብዙ ተለዋጭ በሆነው የዓለም አቀፍ የዲፕሎማሲ መድረክ ለታዳጊ ሀገሮች ድምፅ መሰማት የሚያደርገው ጥረት የሚደነቀው ብለዋል። በሊቀመንበርነት ዘመናቸውም ቡድኑ በተባበሩት መንግስታት ስርዓት ውስጥ የታዳጊ ሀገሮች ለማስጠበቅና ድምጻቸውን በጋራ ለማሰማት የሚደረገው ሚና ተጠናክሮ እንደሚቀጥል ገልጸዋል። አሜሪካ በኢትዮጵያ የሚገኙ ቅርሶች ከአደጋ ለመጠበቅና ለመጠገን የሚደረገውን ጥረት መደገፏን እንደምትቀጥል በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር ገለጹ። አገሪቱ በአሜሪካ አምባሳደር ፈንድ በኩል ለላሊበላ ቤተ ገብርኤል ቤተክርስቲያን ጥገና ድጋፍ ማድረጓን ያሳውቁት አምባሳደሩ በቀጣይ ለሚደረጉ ጥገናዎችም ሀገሪቱ ድጋፍ ማድረጓን እንደምትቀጥል ተናግረዋል። የላሊበላ ቤተ ጎልጎታ ቤተ ሚካኤል ቤተ መቅደሶች ጥገና ስራን ለማከናወን የዓለም ሞኑመንት ፈንድና የቅርስ ጥናትና ጥበቃ ባለስልጣን ከትናንት በስቲያ በላሊበላ ስምምነት ተፈራርመዋል። በመጨረሻም የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ለሶስት ቀናት ያካሄደውን ስብሰባ ተጨባጭ ውሳኔዎችን በማሳለፍ ማጠናቀቁን አስታውቋል። ማዕከላዊ ኮሚቴው ባካሄደው ስብሰባ በድርጅቱ የተሃድሶ ሂደት ተዋይቶ አስፈላጊ ውሳኔዎችን ማሳለፉን አስታውቋል። በዚህም በተካሄደ ስብሰባ በስድስት የኮሚቴ አባላት ላይ የእርምት እርምጃ መውሰዱን ገልጸዋል። የድርጅቱ ጽህፈት ቤት በወጣው መግለጫ እንዳስታወቀው እንግዲህ ተደርጋ አዲሱ እንቅስቃሴ እነሱን ጠብቆ እንዲጓዝ የሚያስችል አቅጣጫዎችን አስቀምጧል። በዚህም ባለፉት ሳምንታት የድርጅት ስትራቴጂክ አመራር ባካሄደው ጥልቅ ግምገማ መሰረት የህወሓት ከፍተኛ አመራር በየዞኑ ውይይት ማካሄዱ ተገልጿል። እንግዲህ ዘርጉናነቸው ያሉ የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች መሻገሪያ በኋላ። አድማጮች የምታዳምጡ ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን እንቀጥላለን። አሸናፊ ይሰማሃል?
ይሰማኛል።
ካለፈው የኢህአደግ የስራ አስፈጻሚ ኮሚቴ ስብሰባ በኋላ ውሳኔዎችን በማሳለፍ ያሳለፋቸውን ውሳኔዎች ደግሞ ወደ ድርጅቶች ወደ ስራ ወደ ተግባር እንዲያውሉት በወሰነው መሰረት አራቱም ድርጅቶች የየራሳቸውን የስራ አስፈጻሚ ኮሚቴ እየካሄዱ ናቸው። በዛም መሰረት ሁለቱ ጨርሷል፣ ሁለቱ ገና ናቸው። የኦህዴድና የህወሓት ድርጅቶች ስራቸውን ጨርሰዋል፣ ስብሰባቸውን ጨርሰዋል። የሚሰናበቱ ሰዎች አሰናብተው የሚገሰጹ ሰዎችንም ገስጸው ወደ ቀጣዩ ሂደት እየተጓዙ ናቸው። እና እንደው ከሁለቱ ድርጅቶች እንነሳና ከህወሓት መግለጫ ከመግለጫቸው እንነሳና የህወሓትን ድርጅት በምን ላይ ምን ላይ ትኩረት አድርጎ ምን ውሳኔ ያደረገ ምንስ ያንን ተከትሎስ ምን ምን ይደረጋል ብሎ ተናገረን?
እንግዲህ የህወሓት መግለጫ የኢህአዴግ ስራ አስፈጻሚ ከወሰነውና ከዚያ ቀደምም የህወሓት የስራ አስፈጻሚ ነው ተሰብስቦ የነበረ ጊዜ ያው ማዕከላዊ ኮሚቴው ነው አሳልፎ የሰላሳ ቀን የፈጀ ግምገማ አድርጎ እኮ ነው ህወሓት የመጣው።
አዎ።
እና ያን ጊዜ ተላልፎ ከነበረውና በኋላም የኢህአዴግ ካሳለፋቸው ላይ ተጠቀሱ የተለየ ያለን ነገር የለም። ግን የተጀመረውን ያው ኢህአዴግ የስራ አስፈጻሚ ኮሚቴ ያሳለፋቸውን ውሳኔዎች እና ከዛ በፊት ተጀምሮ የነበረውንም በጥልቀት የመታለት እንቅስቃሴ እንዲህ ዋናው ነገር እኮ የኢህአዴግ ስራ አስፈጻሚ ትልቁ ነገር በግልጋት የመታደሱ ነገር ተጀምሯል። ግን ይሄ በተፈለገው መልኩ አልሄደም። ለምንድን ነው ያልሄደው? እንዴት ነው መቀጠል ያለበት የሚለው ላይ ነው የተወያዩ። ይህን ሲወያዩ ነው በድርጅቶች መካከል ስለነበረው አለመግባባት ሌሎች ጉዳዮች የተነሱት። እና እንግዲህ ይሄ የተጀመረ በግልጋት የመታደሱ ነገር አለ። ይህንን ግለቱ ጠብቆ የማስቀጠልን ነገር አንስቷል። እንግዲህ ሌላው ሌሎች ክልሎች ጋር ያልሰማነውና ያልተደረገው ነገር ከፍተኛ አመራሮቹ ይሄ የድርጅቱ የስራ አስፈጻሚና የማዕከላዊ ኮሚቴ ውሳኔዎችን ወይም የኢህአዴግ ውሳኔዎችን ለአፈጻጸም ቅልጥፍና እና ለአፈጻጸም ማረጋገጫነት ወንዛች ማውረድ አለብን፣ አፈጻጸም እንዲረጋገጥ እና ወደ ዞን ወርደው ከፍተኛ አመራሮቹ ውይይት እያደረጉ ነው ብለዋል። እንግዲህ አሁን በዞን ደረጃ ያሉ አመራሮች ከተወያዩበት በኋላ ዞን ማለት በነገራችን ላይ ትልቅ ነው፣ ትንሽ የስልጣን ቦታ አይደለም። ምክንያቱም ከክልል መንግስት ቀጥሎ ያለው እርከን ማለት ነው። በተለይ አሁን ኦሮሚያ ውስጥ ስታየው አንዱ ዞን ማለት ላትደግሞ አሁን ለአስተዳደር እያስቸገረ ቆራረጡ ስያውም ባሌ ስታየው በጣም ትልቅ ነው። በፊት አሁን ወለጋ ትልቅ ነበረ፣ በኋላ ሁለት ቦታ ቆረጡ። አሁን እንዲሁም አራት አድርገውታል። ኢልባቡር ትልቅ ነበር፣ አሁን ሁለት አድርገውታል። እና አሁንም ቢሆን ትልቅ ነው ዞን መዋቅር ማለት እና እንግዲህ የዞን አመራሮች ደግሞ በኋላ በስራቸው ወረዳዎች አሉ። ብዙ ወረዳዎች ወደዚያ ወርድናል፣ ከዚያ በኋላ ወደ ቀበሌ የሚወርድ ይሆናል። እንግዲህ በዚህ መንገድ ነው ከዚህ ውሳኔዎችን የሚያስፈጽመው። ይሄ በዞን ደረጃ መጀመሩ ሰምተናል ከህወሓት የወደድ መግለጫ።
እዛው ላይ አንድ ጊዜ የህወሓት መግለጫው እዛው ላይ ያሰናበታቸው እና ወደታች ያወረዳቸው አባላቶቹ እንዳሉ ገልጿል። እነሱ ስለነሱ የታወቀ ነገር ይሄ ነው ብለህ የምትለው ነገር አለ?
እንግዲህ መግለጫ መውጣቱን ነገሩን የህወሓት ቢሆን እንደዚህ ወደ አባላቶች ለሚጠቆሳል ግን አልነገረን ምርምራቸውን እና የስድስት ሰዎች ዜና ላይ እንደጠቀስኩት ከስራ አስፈጻሚነት የሚሰናበቱ ይኖራሉ። እንግዲህ ዝም ብለህ ስትገምተው መጀመሪያ የኢህአዴግ የራሱ ስራ አስፈጻሚ ሲሰበሰብ ያሰናበታቸውና ማዕከላዊ ኮሚቴው ያጸድቅላቸዋል ብለን ስንጠብቅ የነበረው አሉ። አሜድ መስፍን ከእርሷ ጋር የተጠራበቱት እነሱ ናቸው የሚሆኑት
እንጂ ሌላ
ሊሆን አይችልም። ያን ጊዜ ያው የጊዜዎቹ ብዙዎቹ በይፋ ተነግሮ ስለነበረ እነሱ ናቸው የሚሆኑት ብለን ነው የምንጠብቀው። ግን ዝርዝሩን አልነገሩንም እና ወደ ኦፒዲዮ
የሆዴድ ማዕከላዊ ኮሚቴ እንደዚሁ 14 ሰዎችን ከስራ እንዳሰናበተ እንደውም በአባቶቻችን የተገነባቸውን ሀገራችንን አዲስቱን ኢትዮጵያን በመተባበር ሁላችንም መስራት አለብን የሚል አዲስ ከዚህ በፊት ያልተለመደ በተለይ በኦፒዲዮ አመራሮች አካባቢ ያልተነገሩ ነገሮች ነው የሰማነው። ከዛም አልፎ የተለያዩ የወጣቶችን የመንግስት በሰራተኞችን የጸጥታ ኃላፊዎችን ፖለቲካ ፓርቲዎችን እነዚህን ሁሉ የራሱን ምህት ድርጅቶችን ጨምሮ ጥሪ ያቀርባል። ግን ጠቅላላ ባለመልኩ ምንድነው በጣም ረጅም ነው መግለጫው፣ እንደዚህ በቀላሉ እንት የሚታለፍም አይደለም።
በጣም ረጅም ነው።
ዋና ዋናው እንደዚህ አሁን ከጀመርኩልህ ዋና ዋናዎቹ ናቸው ብለህ ያልካቸው ምን አሉ ከዛ መግለጫ ውስጥ?
እንግዲህ ትልቁ ነገር አዲስ አንተን ያልከኝ የኦሮሚያ ወይም የኦሮሚያ ብቻ አይደለም፣ የሌሎችም ክልሎች የደቡብ ብትሄድ እና የትግራይ ብትሄድ ሌሎችም ታዳጊ ክልሎችም አካባቢ ብትሄድ ስለ ኢትዮጵያ አንድነት ማውራት ከአባቶቻችን የተረከብነው ሀገራችን የሚለውን ነገር መስማት በጣም ርቆናል። በጣም የሚነገር ነገር አይደለም። እዚህ አካባቢ በኦፒዲዮ ብቻ ሳይሆን በሁሉም የኦሮሞ ድርጅቶች አሁን ተቃዋሚ ቢባሉት የምናየው ኦፌኮም፣ ሌሎችም አሉ። የኦሮሞ አንድነት ነጻነት ግንባር የሚባላለ፣ ሌሎች ንቅናቄዎችም አሉ። የገዳ ስርዓት አራማጅ ይባላለ፣ ኦህኮ አለ። እንግዲህ እነዚህ በሙሉ ስለዚህ ነገር ሲያወሩ አሰማቸው እና አሁን ግን እንደውም ቀዳሚ ኃላፊነት የመውሰድ ነገር ከተቀሩት ብሔሮች፣ ብሔረሰቦች እና ህዝቦች ጋር ሆነው ከአባቶቻችን የተረከብነውን አንድነት በአዲሷን ኢትዮጵያ የአዲሷን ኢትዮጵያ አንድነት ማስቀጠል እስከ ማለት ድረስ የዘለቀ ነው እና የዘለቀ ነው። ይሄ እንግዲህ ቀደም ሲልም መባል የነበረበት ነገር ነው። እንግዲህ ይሄ ነገር ሳይባል የቀረው በኦፒዲዮ ብቻ ሳይሆን በተቃሩት በኦሮሚያዎችን ተቃሩት በነበረ ዝግጅቶች እና በሌሎችን መቀደም እንዳልኩት፣ ለማንኛውም ይሄ እንደ አንድ አዲስ ነገር ታይቷል። ብዙ ሰው የብዙ ሰው ግን ቀልብ የሳበው ትልቅ ነው። አንድነት ላይ ብዙ ነገር ነው የሚያወራው እና ይሄ የኢትዮጵያ አንድነት ተቆርቋሪ ነን፣ አንድነት ፈረሰ፣ መልካው ተናጋሪ ያሉ ሲጮሁ የነበሩትን ሰዎች ድምፅ የነጠቀ እና ፌዴራላዊ ስርዓት ውስጥም በክልል ደረጃ ራሱንም እያስተዳደረ ስለ ኢትዮጵያ አንድነት የሚያስብ እና አንድነትም የሚገነባ ቢልዲንግ ብሎክ ነኝ የሚል መኖሩን የሚያሳይ ነው። በበጎ በምን የታየው እንግዲህ ሌላው ዘርዘር አድርጓል። ጥሪ ሲያቀርብና መልዕክት ሲያስተላልፍ አንተም ቅድም እንዳነሳው ለኦሮሚያ ወጣቶች፣ ለኦሮሞ ምሁራን፣ ለክልሉ የመንግስት ሰራተኞች፣ ለክልሉ የጸጥታ አካላት፣ ለአባላቱ ለራሳቸው፣ በውጭ ሀገር ለሚኖሩ የኦሮሞ ተወላጆች፣ የተቃዋሚ ፖለቲካ ፓርቲዎች እና በአጠቃላይ ለኢትዮጵያ ብሔሮች፣ ብሔረሰቦች እና ህዝቦች ብሎ ነው ጥሪውን ያስተላለፈው። እንግዲህ ለኦሮሞ ወጣቶች ያው እንግዲህ ወጣቱ ትልቅ እንቅስቃሴ ሲያደርግ ነበረ በኦሮሚያ ውስጥ። ምናልባት ይህንን የተሀድሶውን የገፋ በጥልቀት የመታደስ የሚባለው እንቅስቃሴን እንዲመጣ የገፋው እና ከባድ የመልካም አስተዳደር ችግር፣ የኪራይ ሰብሳቢነት አለ የሚለውን ነገር መንግስት እንዲቀበል ያደረገው ኦሮሚያ ውስጥ የነበረ የወጣቶች እንቅስቃሴ ነው። ኦፍኮርስ ይህ እንቅስቃሴ ሰላማዊ ባልሆነ መንገድ ሄዶ ልማት እየተጠየቀ በሌላ በኩል ልማት የወደመበት ቢሆንም በዋናነት ግን ትልቅ እንቅስቃሴ ነበር እና በመንግስትና ኢህአዴግ የክልልም ድርጅት በጥልቀት የመታደሱን ነገር ሀብለው እንዲጀምሩት ገፊ ኃይል ነበረ እና በዚህ ብቻ ሳይሆን ወደኋላ ሄዶ የኢትዮጵያ ወጣቶች በሀገሪቱ ፖለቲካ ውስጥ የነበራቸውንም ተሳትፎ አንስቶ በቀጣይነት እነዚህ ነገሮች ቀጣይ ሊሆኑ እንደሚገባ ያው ግን ስርዓት ባለውና ያለውን ላለው እውቅና ሰጥቶ ተደማሪ ድሎችን እያስገኘ በሚሄድ ሁኔታ መሆን አለበት የሚል ነገር ነው የተነሳው። ለኦሮሞ ምሁራንም እንደዚሁ የኦሮሞ ምሁራን ከዚህ በፊት ያላቸው ተሳትፎ እውቅና ሰጥቶ አዳዲስ አመለካከቶችን በማመንጨት የሀገሪቱን ለውጥ የመራ አካል መሆኑን አስታውሶ እና አሁንም በቀጣይነት አብረን እንሰራለን ብሎ ጠንካራ ተኬል እንደሚናችሁ በመወጣት ትግሪን እንድትቀጥሉ እና ለስኬቱ እንድትረባረቡ የሚል ነገር አንስተዋል። ከዛ ያው የመንግስት ሰራተኞች አዲስ ነገር የለውም ህዝባችን ያሳደፈው አንገት ያሳደፈው ዋነኛ ችግሩን በመቅረፍ ብልጽግና ለማስፈን የማስፈጸም አቅሙን በማጎልበት ከአንተ ላይ ተክሳችሁ የመስራት ኃላፊነታችሁን እንድትወጡ ብሏል። ያ የመንግስት ሰራተኞች ስለሆኑ በቀጥታ በትዕዛዝ ማሰራት ስለምችል ነው እንጂ ዋናው የአፈጻጸም ችግር የሚታየው የመንግስት ሰራተኞች ጋር ስለሆነ የመንግስት ቅሬታን በመክፈፍ እና ህዝቡ በማርካት ረገድ ሚናቸው ትንሽ ነው እያልኩ አይደለም። ሌላ የጸጥታ አካላት ናቸው። ከወጣቶች ጋር በመቀናጀት የህዝብን ጥቅምና ሀብት እየወሰዱ የነበሩ ኮንትሮባንዲስቶች ላይ የህግ የበላይነትን ለማረጋገጥ እንዲሁም በክልል የጀመረውን ሪፎርም ለማደናቀፍ ዝርፊያ ድርጊቶችን ማስከተል የሚፈልጉ የተደራጀ የኪራይ ሰብሳቢዎች የተፈጸመ ጥቃት ለመመከት በግንባር ቀደምትነት ተሰልፋችሁ ከመስዋዕትነት ከፍላችኋል እና አሁንም ይህንኑ እንድትከተሉ የተፈጣችን ተቃዋሚ ኃላፊነት ከህዝብ ጋር በመቆም ህዝባዊ በሆነ መንፈስ እንድትወጡ የሚል ጥሪ አስተላልፏል። በአባላቶችም እንደዚሁ ጥሪ አስተላልፏል። እንግዲህ እያንዳንዱ ማንሳታችንም በውጭ ሀገር ለሚኖሩ ኦሮሞዎችም በኦሮሞ ዜለንት ጊዜ ውስጥ ባላችሁ እውቀትና ሀብት በተደራጀ መልኩ የበኩላችሁን አስተዋጽኦ ለመወጣት ታደርጉ የነበረውን ርብርብ የሚፈታተኑ ሁኔታዎች ነበሩ ከዚህ ቀደም ብሏል። መድረኮች አስቸጋሪ ነበሩ ለተሳትፎ የሚለውን ነገር አስታውሳል። በህዝቦች አንድነትና ሁለንተናዊ እንቅስቃሴዎች በእውቀት በቴክኖሎጂ ባላችሁ ተሞክሮና ትስስር በሀብትና በመሳሰሉት ሁሉ እንድትሳተፍና የህዝባችንን ችግር በጋራ እንድንፈታ የሚል ጥሪ አስተላልፏል። በዚህ መሰረት በውጭ ሀገር የምትኖሩ የኦሮሞ ተወላጆች በህዝባችን ጥቅም ላይ ያለ ምንም ድንበርና ልዩነት በጋራ እንድንሰራ የሚገባ የሚያስተላልፈው ለላ ለኢህአዴግ አባል ድርጅቶች ያስተላልፈው ነው። ግንኙነታችን በመርህ እና በመርህ ላይ ብቻ የተመሰረተ መሆን አለበት የሚል ነገር አንስቷል። እዚህ ጋር በመርህ ላይ የተመሰረተ እና የኢህአዴግ ማዕከላዊ የስራ አስፈጻሚ ኮሚቴ ያሳለፋቸውን ውሳኔዎች ያለምንም መሸራረፍ መሻረፍ በማስፈጸም እና በመርህና በመርህ ላይ ብቻ የተመሰረተ ግንኙነት ይኑረን የሚል ነገር አንስቷል። ለተቃዋሚ ፓርቲዎችም እንደዚህም ያው ልዩነቶች እንደተጠበቁ ሆነው በውይይት ከኃይል የጸዳ በውይይትና በምክክር የሚያምን ይበልጥ ለሀገር የሚበጅ ሀሳብ የሚፈልቅበት የውይይት ባህል እንዲዳብር የፖለቲካ ድርጅቶች ሚና ከፍተኛ ስለሆነ በዚህ መንፈስ ለአንድ ለጋራ ህዝብ አብረን እንስራ የሚል ነው። በዚህ መሰረት በሀገር ውስጥ ሆነ ውጭ ያላችሁ ተቃዋሚ የፖለቲካ ፓርቲዎች ልዩነታችን እንደተጠበቀ ሆኖ በሀገራችንና በህዝባችን የጋራ ጥቅም ላይ ከድርጅታችን ውህድ ጋር አብራችሁ እንድትሰሩ ጥሪ እናደርጋለን ብሏል። ሌላ ዋናዎቹ የኢትዮጵያን የሚገነቡት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ነው። በችግሮንም ሆነ በመልካም ጊዜ በጋራ ተፈትነው ትናንትን መሻገር ችለዋል። የኢትዮጵያ ብሔሮች ብሔረሰቦች እና ህዝቦች ነው ያለ ለፈጸማቸው ፈተናዎች እኩል የታገሉና መስዋዕትነት የከፈሉ ህዝቦች ናቸው። ሀገራችን ህልውና ሆና እንድትቀጥል ከማስቻላቸውን ባሻገር በዓለም ታሪክ ውስጥ ጉልህ ቀለም እንዲኖራት አድርገው ለዛሬ ትውልድ አስረክበዋል። በአባቶቻችን ተጋር ነው የተገነባቸው ኢትዮጵያ። እኛም አስበንና አንድነቷን አስጠብቀን በቀጣይ ትውልድ የማሻገር ታሪካዊ ኃላፊነት አለብን። በአንድ እጅ ማጨብጨብ አይቻልም እና ይህም ኃላፊነታችን በብቃት እንድንወጣ የህዝብ ለህዝብ ግንኙነታችን በማጠናከር የጋራ ቤቶቻችንን በማጎልበት የተጀመረው መልካም ጅምር ዳር እንዲደር እጅ ለእጅ ተያይዘን በስኬት በጋራ እንድንረባረብ የወንድ ማዕከላዊ ኮሚቴ ጥሪ ያቀርባል ያለው እንግዲህ
ቋንቋንም በተመለከተ አዲስ የሆኑ አነጋገሮችም መጥተዋል። ከበፊት ለየት ያለ እነ መራራ ጉዲና ነበሩ የኦሮምኛ ቋንቋዎች የሀገሪቱ ቋንቋ መሆን ያለባቸው የሚል ሂደት ነበረ። እሱንም ገለጽ አድርገውበታል።
እና እዛ ላይ እንግዲህ ኦሮምኛ የፌዴራል መንግስቱ ከአማርኛ ተደርቦ ሁለተኛ የስራ ቋንቋ የፌዴራል መንግስቱ እንዲሆን ከተቀሩት የኢትዮጵያ ብሔሮች ብሔረሰቦች እና ህዝቦች ጋር ከተቀሩት ኢትዮጵያውያን ጋር በመመካከር የስራ ቋንቋ የሚሆንበትን ሁኔታ ለማምጣት እንሰራለን ብለዋል። እንግዲህ ተደረገው ለተኛ ስራ ቋንቋ ሆኖ ቢያገለግል ምንም ችግር የለውም። አንደኛ ብዙ ህዝብ ነው ያለው በዚህ ላይ በተለይ አዲሱ ትውልድ እንደ ጥሩ ነገር እንዳይወሰድ የአማርኛ ችሎታ የለውም። እና አሁን ለኦሮሞ አዲስ ትውልድ የፌዴራል መንግስት የስራ ቋንቋ ኦሮምኛ የፌዴራል መንግስት የስራ ቋንቋ መሆን የህልውናው ጉዳይም ጭምር ነው የሆነበት። በሚያስገርም ሁኔታ አማርኛ አይችልም ልጆቹ። እና እዛ ጋር የነበረ ክፍተት አለ። ግን ያው ያ ክፍተቱ ኔሴሰሪ እንደ ሜሴጅ አድርጎታል። መስራት አለ ሁሉ አልቻሉም የፌዴራል መንግስት ውስጥ። እና ይሄን ገፊ ሀይል ነው ሁለት ቋንቋዎች አንድ ላይ ቢደረጉ ሌሎች ብዙ ሀገሮች የሚያነሰ ያላቸዋል። ኢትዮጵያ ውስጥ ራሱ አለ። ለምሳሌ የሀረሪ ክልል ሁለት ቋንቋ ነው የሚሰራው፣ በሀረርኛ እና በኦሮምኛ። የመስሪያ ቤቶቹ ታፔላዎችን ታይታቸው ከሆነ በሁለቱም ቋንቋዎች ነው የሚጻፉት። ክልሉ በጋራ ነው የሚያስተዳድሩት። እና እንግዲህ ይህን ነገር ደግሞ ሁሉም የኦሮሞ ድርጅቶች ሲያነሱት የነበረው ነገር ነው። እንደውም አንዳንዶቹ ሁለተኛ የስራ ቋንቋ ይሁን ሳይሆን ኦሮምኛ አብዛኛው ህዝብ
ስለሚነጋገረው
ኦፌዴን በጊዜ የነበረው ፌዴራላዊ ዲሞክራሲያዊ ንቅናቄ ኦሮሞ የነ በቡልቻ ደመቅሳ ፓርላማ ውስጥ በኦሮምኛ ሲናገር የነበረ ጊዜ አብላጫው ኢትዮጵያ ውስጥ የኦሮሞ ስለሆነ የፌዴራል መንግስቱ ቋንቋ ኦሮምኛ መሆን አለበት ሁሉ ነው ያሉት። ከአማርኛ በተጓዳ ይባላል። እና ኦፌኮም ተመሳሳይ አቋም ነበራቸው። እነ ኦሆኮ ኦፌኮ
በጣም
ኦኮ እና በኋላ ግን ተደራቢ የሚል ጫፍ የያዙ ይመስሉ ነበር። እና በአጠቃላይ ኦሮሚያ ውስጥ ያሉ የፖለቲካ ፓርቲዎችን ጥያቄ ስለሆነ እያደረ ደግሞ የህዝቡን ጥያቄ ስለሆነ ኦህዴድ የህዝቡን ፍላጎት የሚያስፈጽም ፓርቲ ስለሆነ ይህን ነገር በመመካከር ቅሬታና ፍርሃት ስጋት በማይፈጥር ሁኔታ የበላይነት የመጫን ነገር በማይመስልበት ሁኔታ በመመካከር እናደርጋለን ብያል። ከአገላለጽ ጀምሮ ጨዋነት የተሞላበት ነው። እና አሁን ባለው ሁኔታ ደግሞ አስፈላጊ ነው።
እንደው ለማስታወስ ያህል የአማራ ክልል ከስድስት ዓመት በፊት ጥናት ሁሉ አጠናቆ ጨርሶ የኦሮምኛ በክልሉ እንደ ትምህርት እና እንደ ስራ ቋንቋ እንዲሆን ውሳኔ ላይ አድርጎ ነበረ። ግን በተግባር ሳይደረግ ነው አሁን እዚህ ላይ ደረሰ። ከዚህ መግለጫ አንድ እኔ ትንሽ ቅር ያለኝ ቅርታ ሳይሆን በደንበኛ ቢነገር የኦህዴድ ብቻ ሳይሆን ሌሎቹም ፓርቲዎች በደንበኛ መስራት ያለባቸው ነገር ቢኖር ወጣቱ ስለ ወጣቶቹ ወይም ወጣቶቹን በሚያነጋግሩበት ጊዜ ተነሳሽነታቸውን የዲሞክራሲ መብት ጥበቃቸውን አጉልቶ ቢያሳዩም ግን የመብትና የግዴታን ነገር ግን አጉልተው አላሳዩም። ለይተው ይሄ መብታችሁ ሆኖ ግን በዚህ በልኩ ደግሞ ግዴታ አለባችሁ። ይሄ በተለይ ንብረት የማውደምን የሌሎችን ብሔር በአካባቢያቸው ያሉ የትኛውን ክልል ነው ማራ በአካባቢያቸው ያሉ ሌሎች ብሔሮችን መጤ ብሎ የማንጓጠጡ እነዚህ ነገሮች ይህን ነገር አስቀርታችሁ ግን ለትግሉ ትልቁን ድርሻ መውሰድ ትችላላችሁ የሚለውን ነገር አጉልቶ አልታየበትም። መብታቸውን ነው አሁን የተናገሩት እንጂ ግዴታቸውና በዛ ውስጥ መሄድ ያለባቸውን ነገሮች ደግሞ ያልገለጹበታልና ይህንስ እንዴት አየኸው? ምናልባት ወደፊት ይሄ ነገር ምክንያቱም ከዚህ በፊት በተደጋጋሚ የምንናገራቸው ምንድን ነው መንግስት ተነሱ ይቅርታ ባለ ቁጥር ኮሽታ በሰማ ቁጥር ይቅርታ ሲል ለጥፋትን ለሚያነሱ ሰዎች መንገድ እየከፈተ ነው የሚለው ላይ ያለ ነው። አሁንም የወጣቶቹን ትግል አድንቋል፣ የወጣቶቹን ትግል ተቀብሏል፣ ቀጣይነት እንዲኖሩ ይፈልጋል። ግን በዛው መጠን ደግሞ በሂደቱ ደግሞ የተጎዳ ደግሞ አለ፣ የራሱም ወገን የራሱም የክልሉም ወጣት ሆነ የሌላውም። እነዚህንስ ነገሮች እንዴት አላጎላቸውም? ወደፊትስ በምን አይነት ያጎላቸዋል የሚል ግምት አለህ? እንደው ስትመለከተው
አንስቻቸዋል እንግዲህ አሁን መግለጫውን ግን አሁን አንተ ባልከው መንገድ አይደለም። ለምሳሌ ምን ይላል? ወጣቱ በሁሉም መስክ የሚያደርገውን ትግል ምክንያታዊና ሳይንሳዊ በሆኑ ሀሳቦች እየተመራ ዴሞክራሲያዊነትን በጠበቀና ተደማሪ ለውጦችን በተንከባከበ መልኩ የሁሉም መብት ተከብሮ የሀገራችንም ሕልውና የክልላችን ሰላም እንደተጠበቀ የሚቀጥልበት አካሄድ እንዲረጋገጥ ግንባር ቀደም ኃላፊነትን እንዲወጣ ድርጅታችን ሬጅስትሪን ያቀርባል ያለው እና ሀሳቡ አሁን ያልከው ሀሳብ ሰፍሯል። ግን ግልጽ እንግዲህ ወጣት በጣም ግልጽ ነገር ይፈልጋል። በዚህ ላይ እንግዲህ እኔ ትንፋሽ የሚቆርጥ ረጃጅም አረፍተ ነገር ይቻልበት ነገር
ሳይንሳዊ
ነገሩ በረኛመግለጫ ስለተጻፈ
ወጣቱ
በመጠኑ አንስቶታል።
ግን ወጣቱ ግንፉል ነው፣ ወጣቱ እልህኛ ነው፣ ወጣቱ ሁሉን ነገር ዛሬውኑ አሁኑን ላግኝ የሚል ነው። እና ሳይንሳዊ ብለህ በምትልበት ጊዜ እንዴት ነው ሳይንሳዊ የሚል ግንዛቤ ካለውማ ወጣቱ ራሱ መሪ መሆን የሚችልበት ደረጃ ደርሰናል ማለት ነው። እና እነዚህ ነገሮች ናቸው ምክንያቱም
ምክንያታዊና ሳይንሳዊ በሆኑ ሀሳቦች ይመራ ብሏል። ምክንያታዊ ሆኑ እያለው ነው።
አዎ እንግዲህ እሷን አጉልቶ ምንድን ነች
መሪና ተጨባጭ ሁኔታዎች ላይ የተመሰረተ ይሁን ለክልላችንም ሰላም ለሀገራችንም ህልውና ያሰብን ዲሞክራሲያዊነትን ተጠበቀ። እንግዲህ በውይይት በአብላጫ ድምፅ ማለት ነው ዲሞክራሲያዊነትን ተጠበቀ ማለት እና ተደማሪ ለውጦችን በመንከባከብ የሚገኙ የተገኙ ለውጦችን መጠበቅ ያስፈልጋል። ለምሳሌ አሁን ለውጦች እየታዩ ነው፣ ግን ለውጦች እየታዩ እነዚህ እየታዩ ያሉ ለውጦችን ከመንከባከብ ይልቅ
ወደ ጥፋት
እንደው በአንድ ጊዜ ሁሉ ነገር ይሆንልኝ ብለህ እነዚህንም የማደናቀፍ ነገር ይታያል። ባለፈው ሳምንት ቅላሚ
ለእንደተናቀና
እየሰራ ሲያደናቅፉ ስላልሰራ ነው ይላቸው። አንዱ እየሰራ ከሆነ እነዚህን የተገኙትን ተጨማሪዎቹን መንከባከብ እና እንዳይደናቀፍ ማድረግ ነው ያለብን። እነዚህንም ነገሮች አስል ተጨማሪ ለውጦችን በተንከባከበ መልኩ ሁሉም መስተካክሎ እንግዲህ ነገር አንስቷል። ጥሩ ነው እንግዲህ
አጀማመሩና አካሄዱ ጥሩ ነው። አጀማመሩና ሂደቱ ጥሩ ነው። ተግባራዊ የማድረግና ጊዜ እንዲያገኝ ወርዶ ከወጣቶቹ ጋር በተደጋጋሚ የሚያወራበትን የሚወያይበትን እሱን ነገር ማምጣት መቻል ያለበት ይመስለኛል። ግን በጥቅል ስትመለከተው ግን ጥሩ ነው። አንድ ነገር እንደው እዛው ላይ የዚህ የኮንትሮባንድ ነገር ኮንትሮባንዲስት እየተባለ አገራችን እየተረበሸች ነች እና ድርጅቱም ይህንን አንስቷል። ግን በምን አይነት ሁኔታና እነማን እንደሆኑ ምንስ እንደሆኑ እየተወታስ እንዳሉ ዝም ብሎ ከመግለጽ የተነሳ በፌዴራል መንግስትም በኢህአደግም አሁን በድርጅቱም ወይም በሌሎቹም ድርጅቶች የተገለጸ ነገር የለም። ይሄ ነው ብለን የምንለው ባለፈው ሳምንት አይተው ከሆነ አንድ ዜና ነበር ሪፖርተር ላይ የጉምሩክ ኮንትሮባንዲስት የሚባለው ቃል ራሱ ያስደነግጣል ከሰውየው አገላለጽ ስትመለከተው። እና እዚህ ላይም ይሄ ነው የምትለው ነገር የለም ከቃላት ባሻገር። እና ምንድን ነው የማምለጫ ዘዴ ነው ወይስ ምንድን ነው? እኔ አልገባኝም። አንዳንድ ጊዜ
እንግዲህ የሰዎቹን ሊስት አውት አድርገዋቸዋል እዚህ መረብ ውስጥ ያሉትን እና ዋናዎቹን በዚህ በኩል በቢሊዮን የሚቆጠር ሀብት ነው እዚህ ውስጥ የሚንቀሳቀሰው። የኮንትሮባንድ የሀገሪቱ የኮንትሮባንድ መስመሮች አሉ። በዚህ በሞያሌ በኩል አለ፣ በጅቡቲ በኩል አለ፣ በዚህ በባሌ በአርትሼክ በጎሮ እና በጅምር በኩል የሚመጣ አለ፣ በዚህ በውጫሌ በኩል የሚመጣ አለ። እንደዚህ የኮንትሮባንድ መስመሮች አሉ። በዚህ በመተማም በኩል አለ አንድ የኮንትሮባንድ መስመር። እንግዲህ እነዚህ መስመሮች ላይ የተሰበሰቡ ጆፍ ያሞራዎች አሉ። በቃ በመለቃቀም የታወቁ በኔትወርክ የሚሰሩ እስከ አዲስ አበባ ድረስ እና አዲስ አበባ ያለውን ነጋዴ ከጨዋታ ውጭ ያደረጉትና የራሱን ንግድ ፍቃዱን ሰቅሎ እነሱ በኮንትሮባንድ ማከፋፈል በማከፋፈል ለመግባት የተገደደ ሁሉ አለ። አሁን እንግዲህ መግለጽ የተፈራው የሚመስለኝ አየህ፣ አሁን እንደዚህ ስሜት ጦዟል። በኮንትሮባንድ ኔትወርክ ውስጥ ግጭት የሚቀሰቅሱት እነሱ ናቸው ምናምን የሚባል ነገር ስላለ እንደ ሲጠራ ለምሳሌ ከአንድ ብሔር ወይም ከአንድ ወገን ስሞች ተደጋግመው ከተጠሩ ደግሞ እነሱ ናቸው የሚባል ደግሞ የእናንተ ሀገር ያሉት ሚዲያዎች እርግጠኛ ነኝ እንደሱ ነው ያደረጉ።
በትክክል
እና በዛ መንገድ አሁን ስሜት ባረገበበት ሁኔታ በዚህ መንገድ ሊተረጉም ይችላሉ። እነሱ አላማ አላቸው። በአተራመት ስለሆነ የሚፈልጉት ሀያ ሰው ስም ተጠርቶ ሶስቱ ከአንድ ብሔር ቢሆን አስራ ሰባቱን ትተው ሶስቱን
ነው
እያነሱ ከከሌ ጋር ነው ትስስር ያለው ከዚህ ጋር ከዚህ ጋር እያሉ ሌላ ነገር ሊፈጥሩ ስለሚችሉ አሁን ባለው ስሜት ያዝ ማድረግ አስፈላጊ ነው መሰለኝ። ምክንያቱም ይሄ ምክንያታዊ አመለካከት ካልሰከነ አንድ እየተንተከተከ ያለ ነገር ካልሰከነ በስተቀር መልክ ማስያዝ አይቻልም እና እስኪሰክንና በምክንያት ማሰብ እስኪጀምር መናገሩ አደጋ ውጤቱ መጥፎ ስለሆነ ይመስለኛል ያልተነገረው እንጂ የትኞቹ ሰዎች እንደሆኑ ሊስት ተደርጎ እኮ ተይዟል። ለፓርላማው አይ ጊዜ መናገር አስፈላጊ አይመስለኝም ያለው
ባለችን ጊዜ አጠር ባለመልኩ ትንሽ እናውራት። ለኢትዮጵያ አንዱ የዲሞክራሲ ሂደት ችግር ነው ብለው ብዙዎች የሚተቹት እና በተለይ በተቃዋሚዎች በተደጋጋሚ የሚወራው እንደነ በተለይ ዶክተር መራራንም ጨምረ የሚያወሩት የምርጫ ቦርድ ጉዳይ ነው። የምርጫ ቦርድ ጉዳይ አሁን ልባትም ባይሆን ግን አዲስ የቦርድ አባላት ተመርጠዋል። አንደኛዋ በተለይ በጣም ለብዙ ዓመት የታወቁ ናቸው፣ ስታቲስቲክስ ቢሮ የሚቆዩ ናቸው። ኢህአዴግም አባል ያልሆኑ ሰው ናቸው እስከማውቀው ድረስ። እና እንዴት አዎ አዎ እና ከምርጫ ህጉ የቦርዱን አባላቶች ጠቅላይ ሚኒስትሩ ከእንትን ካደረጉ በኋላ ለተቃዋሚ ድርጅቶች የሚል ነው። ተቃዋሚ ድርጅት ፓርላማ ውስጥ የለንም እና ይሄን ነገር ምናልባት እንደ ምክንያት እንደገና ሌላ ችግር ውስጥ አንገባበትም። ጥሩ ነው አመራረጣቸው፣ ግን ያ ነገር ስላለ ምክንያቱም ፀጉር መሰንጠቅ ስለሆነ እኛ ባህል ውስጥ ያለው እኛ ላየኑ ይሉሃል። ውክልናም ሳይኖራቸው ያሉ የውጭ ሰዎች ነው ማውራን። እንዴት አየሁ አንተስ? መጀመሪያ ነገር ስለ አጠር ባለመልኩ ስለ ሰዎቹ ትንሽ አውጋን።
እሺ፣ አሁን እንግዲህ የተሾሙ ሰዎች አሁን ከዚህ ውስጥ በጣም ብዙ ሰው የሚያውቃቸው አሁን የዚህ ሳሚያ ዘከሪያ እና ቅድም ዜናው ላይ የጠቀስኳቸው አንድ የኦሮሚያ ውስጥ በጣም በስፋት የሚታወቁ ቄስ ናቸው። እንግዲህ ሁለቱ በጣም ብዙ ሰው ነው የሚያውቃቸው። በተለይ ቀሲስ በላይ መኮንን ነው የሚባሉ በኦሮምኛ መጽሐፎቹ ይጽፋሉ። የኦርቶዶክስ ቄስ ናቸው እና ብዙ ማህበራዊ ተሳትፎም አላቸው። እሳቸው አንዱ ናቸው። ይህ ብዙ ጊዜ ኢሬቻ በዓል ላይ ሁሉ ይሳተፋል። በጣም አስታራቂ ነው አቋማቸው። ሳሌ ኢሬቻን በአንድ ወገን ሌላ አምልኮ ነው የሚሉ ሰዎች አሉ። ከኦርቶዶክስ ጋር ሊያጋጭም ይፈልገዋሉ። አይ አይጋጭም ብለው በጣም እስኪ ሃይማኖታዊ ትንታኔ የሰጠው ከታሪክ ጋር ሁሉ እያገናኙ እዛው ላይ በመገኘት ሁሉ መግባባትን በመፍጠር የሚታወቁ ናቸው። የኦሮሞ ታሪኮች ላይ ለመጽሐፍ ይጽፈዋል። ከቅስናቸው ባለፈ እንግዲህ እኒህ ናቸው። አንዱ ከቀሩትን እንኳን እስካሁን ድረስ በዝርዝር ብዙ አናወጣቸውም። ሳሚያ ዘከሪያ ማለት ከሰባ ሁለት ዓመተ ምህረት የ71 የዩኒቨርሲቲ ግራጁዌት ናቸው በስታቲስቲክስ እና ከዛን ጊዜ ጀምረው ሲተሩ የነበሩ ናቸው። ኢህአዴግ ሲመጣ እዛው ስታቲስቲክ ጽህፈት ቤት ውስጥ ከተራ የስታቲስቲሻንነት ጀምረው እያደጉ የመጡ ናቸው። ከዛ በኋላ የብሔራዊ ስታቲስቲክስ ኤጀንሲ ምክትል ስራ አስኪያጅ ሆነው ነበር። መጨረሻ ላይ ደግሞ ዋና ስራ አስኪያጅ ወይም ዋና ዳይሬክተር ለመሆን የበቁ ናቸው። የኢህአዴግ አባል አይደለም። የሚገርም ነገር ኢትዮጵያ ውስጥ በሰሩበት ጊዜ ከዩኒቨርሲቲ ተመርቀው ከወጡበት ጊዜ ጀምሮ እስከ መጨረሻው ድረስ አንድ መስሪያ ቤት ነበሩ ስታቲስቲክስ ውስጥ እና ኃላፊነቱን የሚያገኙት በሹመት ሳይሆን ስራው የሳይንስም ስራ ስለሆነ ከታች ጀምሮ በመስራት ያካበቱት ነው። የኢህአዴግም አባል አይደለም። እንግዲህ በአገር ማገልገል በዚህ ደረጃ ብዙ ቀላል ነገር አይደለም። በዚህ ላይ የሰባ አንድ ግራጁዌት ማለት ስልሳዎች ውስጥ ዩኒቨርሲቲ ነበሩ። ከ66 በፊት ዩኒቨርሲቲ የነበሩ ናቸው ብዙዎቹ። እንግዲህ ያን ጊዜ በተለይ በዩኒቨርሲቲ አካባቢ ኖሮ ሰባዎቹ ኢትዮጵያ ውስጥ የነበረውን የፖለቲካ ጽዘት እንደዚህ የማወቅ ማለት በጣም ትልቅ ነገር ነው። በኢትዮጵያ ፖለቲካ ውስጥ ብዙ ኤክስፒሪየንስ ነው ያላቸው ሴት። እንግዲህ በዚህ በዩኒቨርሲቲ ደረጃ ሆኖ ማለፍ ቀላል ነገር አይደለም። የሰባዎቹን መጀመሪያዎች በመንግስት ሰራተኝነት ነው ያዩት። በኢትዮጵያ የመጀመሪያው ህዝብና ቤት ቆጠራ የ76 ሲጀመር እንግዲህ ያኔ ሁሉ አልተገለጠልን እንጂ በኃላፊነት የሰሩ ይመስለኛል። ቀላል ልምድ አይደለም እና የዚህ አይነት ሴት ናቸው ለቦታ ይመጥናሉ። እንግዲህ በአዋጅ መሰረት ተቃዋሚ በምክር ቤት ያሉ ፓርቲዎች አስተያየታቸውን ይሰጡበታል የሚለው ስለሌሉ እንግዲህ ተቃዋሚ የሚባለው አሁን ሁሉም ፓርቲዎች ስለሆነ የሚሰጡት ግን ታዲያ ፓርቲዎችን ጊዜ ነው የምንረሳቸው። እነዚህ ታዳጊ ክልሎች ውስጥ ያሉት ከሀራሪ፣ አፋር፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ ኢትዮጵያ ሶማሊያ ያሉት ፓርቲዎችም ጭምር ነው አስተያየት የሚሰጡበት ነው። በዚህ ደረጃ አስተያየት ተሰጥቶበታል። እንግዲህ በተለያየ መንገድ ከሌላ አካባቢም ኢንፎርማሊ ጥቆማዎች፣ አስተያየቶች የተቀበሉ ይመስለኛል። ግን ህግ የሚለው ነገር ስለሌለ ነገረውን ባትናገረውም ለውጥ የለውም እንጂ እዚህ አይነት ነገሮች ለማድረግ የተሞከሩ ይመስለኛል። ግን በቀጣይነት ግን ያው የምርጫ ህጉ ስለሚሻሻል የአሁኑ አይነት ነገር አይኖርም። እንግዲህ የፖለቲካ ፓርቲዎቹ እነ ፕሮፌሰር መርጋ በቃናን እኮ እነ ያን ጊዜ ፓርላማ ውስጥ የነበሩት እነ በዶክተር መረራ እነ በሌሎ ቴድሮስ ሌሎችም አስተያየት ሰጥተውባቸዋል። ገለልተኞች አይደሉም አላሉም። እያንዳንዳቸው ከወር በፊት ሊታቸው ቢሰጧቸው ማንነታቸው ላይ አይ አይመስልም እነዚህ ሰዎች ገለልተኞች አይደሉም የሚል አስተያየት አልሰጥባቸውም። እንደዛም ሆነ ግን ሲቃወሙት ነበረ። ስለዚህ አሁንም አንን ብለው ይቀበላሉ ብለን አንጠብቅም። በተለይ እናንተ ሀገር ያሉት ደግሞ የበለጠ ሊያደርጉ ይችላሉ። ግን በአጠቃላይ የሀገሪቱ የፖለቲካ ሁኔታ የመረጋጋት ነገር እየታየበት ስለሆነ አገር ውስጥ ያሉት ለየት ሊሉ ይችላሉ ብዬ ገምታለሁ። የውጭዎቹ ግን ያው ተልእኳቸው ማትረፍ ስለሆነ ሳይሰለቹ ነው የሚሰሩት። በዚህ ላይ ከምድም ትላላቸው ልሳናቸው በቀላሉ ይዘጋል። ያው እነሱ ይቀባጥሩበታል። ካው የኢታማዦር ሹመንትኖች ሹመት አንስ ዘጠነኛ ክፍል ነበር፣ ስድስተኛ ክፍል ነበር ምናምን አንድ በጣም የሚገርመኝ የገረመኝ ነገር ኢህአዴግ ይሄ መንግስት የማይታማበት ነገር የኢትዮጵያ መከላከያ ሰራዊት የማይታማበት ነገር እንኳን ጀነራሉ ታች ያለው ተዋጊ በብቃት ላይ ምንም
የምታጠራጥረውና
ትግል የተፈተነ እና በጀነራልነቱ ሊታመን የማይችለው ሰው ዘጠነኛ ክፍል ነበር 3.8 ተሰጥና እያሉ ይህንን ወሬ እንደሚያወሩ
ቁም ነገሩ የሚገርመው ነገር እነሱን ዘጠነኛ ክፍል ያልጨረሱ ናቸው፣ እውቀት የላቸውም የሚሊተሪ ሳይንስ ለሚሊተሪ አቆብ ወታደራዊ አቆም ይሏቸዋል። ግን እነዚህ እንደዚህ የሚሏቸው ሰዎች ግን እነሱን እንደዚህ ብለው የሚታቸዋቸው ሰዎች ግን በእነዚሁ ሰዎች የተሸነፉት ናቸው፣ በእነዚህ ሰዎች የተማረኩት ናቸው፣ በእነዚህ ሰዎች እጅ ሰጥተው እና ይሄ ነገር አንዳንድ ጊዜ ለእኔም አነሳው
ግንሮቹም ብቃት ምንም እሱ ላይ የብቃት ጉዳይ ማንሳት በራሱ በቃ እንደው ዝም ብሎ ያው ብር ስላለ ብር ይጣፍጣል ስለሰልፋለ በቃ
ለአድማጮች እንደው ለግንዛቤ ያህል የብር ነገር ብለህ ስታነሳ ነው። በድረ ገጽ ላይ በተለይ በፌስቡክ እና በተለያዩ ቦታዎች ላይ የሚጽፉ አሉ ኢትዮጵያውያኖች በቀን ቢያንስ ሁለት ገጽ እንደዚህ ጽፎ የተለያዩ ጽሁፎች እንትን የሚያደርጉ አሉ። እነሱ አሁን ከ10 ሺህ እስከ 30 ሺህ የኢትዮጵያ ብር ይከፈላቸዋል በአርት በእንትን በአንድ ጽሁፍና ምናልባት ይሄን የጠቆምኩ አንተም ከድህነት ወጥተህ እኔንም ታወጣኛለህና የስነ ጽሁፍ ካለ ቸክቸክ እና በሳምንት እንዳው አንድ 20-30 ሺህ ብር እና የሚያጋጥመን ብዬ ነው ለማስታወስ ያለ አድማጮችም ነው። አይ ይሄን ነገር በቀደመታ ስላየሁት ይሄን ያህል ተከፍሎ ነበር ብሎ ሲሉት ያ ይሄን ያህል እንኳን አልተከፈለኝም ግን ወደዛው አዝማሚያ ነው ያለው የሚል ነገር አይቼበት እንዴ 30 ሺህ ብር ድረስ የሚያስከፍል ከሆነ እንደሱ የሚከፈል ከሆነ እንዴ እኛስ ምን አገባን ብንገባ የሚል ነገር ነው።
ያበል እንግዲህ ህሊና ነው ህሊና ይፈትናሃላ። ህሊና የሚሉት ዘበኛ አለ እንጂ
ዘበኛው
ድሯማ ትጥል ነበር።
አርፈተኛ በለው ዘበኛውን ህሊና የምትለው እንግዲህ በልስ። ለማንኛቸው በጣም ነው የማመሰግነው። በጣም ነው የማመሰግነው አሸናፊ። አድማጮች የምታዳመጡ ኢትዮጵያ ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ነው። ዝግጅታችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ስላዳመጣችሁን በጣም እያመሰግኩ በሚቀጥለው ፕሮግራም እስከምንገናኝ ለሀገራችን ሰላም፣ ደስታ፣ ጤና እንመኛለን። ደህና ሁኑ።
ልጆች ፍቅር ለሰው ልጆች ሰላ ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ